የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 14 2017 ዓ.ም ምረ ዝግጅታችን ጀመረ። ሁለት የመንግስት ሰራተኞች በታጣቂዎች መገደላቸውን የደብረ ኤልያስ ወረዳ አስተዳዳሪ አስታወቀ።
የያዟቸው አርብ ዕለት ምሽት እንደገለው የጣሏቸው ቅዳሜ ጠዋት ነው። እስከ ትናንትና ድረስ ሬሳቸው አልተነሳም ነበር። በተለይ ራሳቸውን ፋኖ ብሎ የሚጠሩ ጽንፈኞች ያደረሱት ሰቆቃ የከፋ ስለሆነ ሬሳም እንኳን ለማንሳት ሰው ይገራል። ሰው ተገሎ ሲጣል በተለይ ፋኖ በሚለው ጽንፈኛ የተገደሉ ሰዎችም የአካባቢ ሰው ለማንሳት ይጠራል። ከያድም ያነሱ ሰዎችም ስለሚገደሉ እና ሁለት ቀን ሙሉ ነው ሬሳቸው ትላንትና የተነሳ በመንግስት ኃይሎች።
የደብረ ኤልያስ ወረዳ አስተዳዳሪ የሆኑትን አቶ ሀብታሙ እሱ ባለው ነው የሰማችሁት። የዜና ዝርዝር በአብይ ርዕሳችን ይቀርባል። በደቡብ ኢትዮጵያ ክልል ኮሬ ዞን ታጣቂዎች ፈጸሙት በተባለ ጥቃት ሁለት አርሶ አደሮች መገደላቸውን ተገልጿል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትሆኑ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች ወደ እንግዱ።
እንደምናመሻችሁ። ሶማሊያ የኢትዮጵያ ኃይሎች ሳይነኩና ባልተጠበቀ ባለች ሁኔታ በኃይሎቼ ላይ ጥቃት ፈጽመዋል ስትል ክስ አሰማች። ጆ ባይደን የሞት ፍርደኞችን ቅጣት ወደ እስራት ቀየሩ። እንዲሁም በኒውዮርክ ከተማ ባቡር ውስጥ ግለሰቧን በእሳት ለኩሶ በመግደል የተጠረጠረው ግለሰብ ተያዘ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። አሁን ከደረሰን ዜና ስጀምር ሶማሊያ የኢትዮጵያ ኃይሎች ሳይነኩና ባልተጠበቀ ባለች ሁኔታ በሁለቱ አገሮች ድንበር መካከል በሶማሊያ በኩል በመትገኘው ዶሎ ከተማ ላይ በሰራዊቷ ላይ ጥቃት ፈጽመዋል ስትል ከሳለች። የሶማሊያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የኢትዮጵያ ኃይሎች ዛሬ ጠዋት 4 ሰዓት ላይ በከተማዋ በሶማሊያ መንግስት ኃይሎች ስር በነበሩ 3 ይዞታዎች ላይ የኢትዮጵያ ኃይሎች ጥቃት ፈጽመዋል ብሏል። ዝርዝሩን በድረገጽና በማህበራዊ መድረኮቻችን ላይ እናጋራለን። ይበንዲ እንዳለ የሶማሊያ መንግስት ሁለት ባለስልጣናትን ዛሬ ሰኞ ወደ ግብጽና ኢትዮጵያ መላኩ ታውቋል። የሶማሊያው የውጭ ጉዳይ ሚኒስትር አህመድ ሞአሊም ፊቂ ካይሮ ተገኝተው ከሀገሪቱ የውጭ ጉዳይ ሚኒስትር ባድር አብደላቲ ጋር እንደተነጋገሩ ሲታወቅ፣ በሌላ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ አሊ መሐመድ ኦማር ወደ አዲስ አበባ መጓዛቸው ታውቋል። የሶማሊያው የውጭ ጉዳይ ሚኒስቴር ባወጣው መግለጫ በፊቂና በአብዲላቲ መካከል የተደረገው ውይይት ታሪካዊ ግንኙነታቸውን በማጠናከር እንዲሁም በጸጥታ፣ ፖለቲካ፣ ትምህርትና የኢኮኖሚ ልማትን በተመለከቱ ጉዳዮች ላይ ያተኮረ እንደነበር አስታውቋል። ሁለቱ ሚኒስትሮች ውጤታማ ውይይት አድርገዋል ሲሉ የግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚም ካላፍ አስታውቀዋል። ሁለቱ ሚኒስትሮች የሁለትዮሽ ግንኙነታቸውን በሚያጠናክሩበት በጸረ ሽብርተኝነት ላይ በሚደረግ ትብብር እንዲሁም በሶማሊያ የአፍሪካ ህብረት የማረጋጋትና ድጋፍ ልዑክ ምስረታ በሚሳለጥበት መንገድ ላይ ተወያይተዋል ሲሉ ቃል አቀባዩ በኤክስ ማህበራዊ መድረክ ላይ አመልክተዋል። በሌላ በኩል ደግሞ የውጭ ጉዳይ ሚኒስቴር ዴታ አሊ መሐመድ ኦማር የቱርክ መንግስት የኢትዮጵያን የባህር በር ጥያቄ አስመልክቶ አንካራ ላይ ስምምነት እንዲፈረም ባስቻለ በጥቂት ጊዜያት ውስጥ ወደ አዲስ አበባ መጓዛቸው ታውቋል። የሶማሊያው የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጉብኝቱ ሶማሊያ ከኢትዮጵያ ጋር ለሚኖራት የሁለትዮሽ ግንኙነት ያላትን የማያወላውል ቁርጠኝነት የሚያመለክት ነው ብሏል። ጉብኝቱ በጋራ መከባበር፣ በጋራ ፍላጎት እና ትብብር ላይ የተመሰረቱ ተሻጋሪ መልካም አጋጣሚዎች ላይ ያተኮረ ነው ሲልም አክሏል። የአሜሪካው ፕሬዚደንት ጆ ባይደን በፌዴራል ደረጃ የሞት ቅጣት ከተፈረደባቸው 40 ግለሰቦች መካከል 37 ለሚሆኑት ፍርዱ ወደ እድሜ ልክ እስራት እንዲቀየርላቸው አድርገዋል። ውሳኔው የመጣው የሞት ቅጣት ደጋፊ የሆኑት ተመራጩ ፕሬዚደንት ዶናልድ ትራምፕ ስልጣናቸው ሊረከቡ ጥቂት ሳምንታት በቀረበት ወቅት ነው። የቅጣት ማቅለያው ያስተዳደራቸው በፌደራል ደረጃ ከሽብርና ጥላቻ ተኮር ግድያዎች ውጪ የሞት ቅጣትን ለማስቀረት በወሰነው መሰረት የተከናወነ መሆኑን ባይደን አስታውቀዋል። ዶናልድ ትራምፕ በምርጫ ዘመቻቸው ወቅት የሞት ቅጣትን እንደሚያስፋፉ ማስታወቃቸውን ለማመልከትም አዲሱ አስተዳደር ያስቆምኩትን የሞት ቅጣት እንዲቀጥልበት አልሻም ብለዋል ባይደን። ውሳኔው ፖሊስና የሰራዊት አባላትን የገደሉትን ከባንክ ዝርፊያና ከአደንዛዥ እጽ ዝውውር ጋራ በተገናኘ ሕይወት አጥፍተው የሞት ቅጣት የተወሰነባቸውን ፍርደኞች ጭምር ወደ ዕድሜ ልክ እስራት እንዲቀየርላቸው ታውቋል። ውሳኔውን ተከትሎ በፌዴራል ደረጃ የሞት ቅጣት የሚጠብቃቸው 3 ፍርደኞች ብቻ ይሆናሉ። እነዚህም በደቡብ ካሮላይና 9 ጥቁር የቤተ ክርስቲያን አባላትን የገደለው ዲላን ሩፍ፣ በባስተን ማራቶን የቦምብ ጥቃት የፈጸመው ጆሃር ሳርናኤቭ እንዲሁም በፒተርስበርግ የአይሁድ ቤተ ክርስቲያን እምነት ውስጥ 11 ሰዎችን የገደለውና በአሜሪካ ታሪክ በርካታ ሕይወት የጠፋበት የጸረ አይሁድ ጥቃት ተብሎ የተመዘገበውን ፈጽሟል የተባለው ሮበርት ባወርስ ናቸው። በኒውዮርክ ከተማ ባቡር ውስጥ ግለሰቧን በእሳት ለኩሶ በመግደል የተጠረጠረው ግለሰብ ተያዘ። በኒውዮርክ ከተማ ባቡር ውስጥ አንዲትን ሴት ልብሷን በእሳት ለኩሶ በቃጠሎው ሕይወቷ እንዲያልፍ አድርጓል የተባለ ተጠርጣሪ ወዲያውኑ በቁጥጥር ስር መዋሉ ታውቋል። የጥቃቱ ሰለባ የሆነችው ግለሰብ በወቅቱ ምናልባትም እንቅልፍ ሳይዛት አልቀረም ተብሏል። ከደህንነት ካሜራና ፖሊሶች አድርገው በሚዞሩት ካሜራ አማካይነት የተገኘውን ምስል የተመለከቱ 3 የሁለተኛ ደረጃ ተማሪዎች በሰጡት ጥቆማ መሰረት ግለሰቡ በቁጥጥር ስር መዋሉ ታውቋል። ተጠርጣሪው የሟችን ልብስ ምናልባትም ላይተር ሳይሆን አይቀርም ባሉት ነገር ሲለኩስ የባቡሩ ካሜራ እንደቀረጸው የኒውዮርክ ፖሊስ ኮሚሽነር ጄሲካ ቲሽ አስታውቀዋል። የኒውዮርክ ሰዎች በድጋሚ ትብብራቸውን አሳዩ ያሉት ኮሚሽነር ድርጊቱ አንድ ሰው በሌላው ላይ ሊፈጽመው የሚከብድ አሳዛኝ ወንጀል ነው ሲሉም ገልጸውታል። ፖሊስ ተጠርጣሪውና ሟች ይተዋወቃሉ ብሎ እንደማያምን አስታውቋል። ግለሰቡ ድርጊቱን ከፈጸመ በኋላ ከባቡሩ በመውጣት በዛው ጣቢያ ውስጥ ከባቡሩ አቅራቢያ ባለው አግዳሚ ወንበር ላይ ተቀምጦ የነበረ በመሆኑ ግለሰቧን ለመርዳት የሚመላለሱት ፖሊሶች አድርገውት በሚዞሩት ካሜራ በግልጽ በመቀረጹና ፎቶግራፉም ለሕዝብ በመሰራጨቱ ሰዎችም ለይተው ለፖሊስ በማሳወቃቸው በሚቀጥለው የባቡር ጣቢያ ሊያዝ ችሏል። የጀርመኑ የገና ገበያ ጥቃት ፖለቲካዊ ውዝግብ አስከትሏል። ባለፈው አርብ በጀርመን ትውልደ ሳውዲ አረቢያ የሆነ ግለሰብ ወደ አንድ የገና ገበያ መኪናውን በመንዳት ቢያንስ 5 ሰዎችን መግደሉን ተከትሎ በአገሪቱ በደህንነትና ፍልሰተኞች ጉዳይ ላይ የነበረው ሙግት እንደገና አገርሽቷል። አገሪቱ በሚቀጥለው መስከረም ለምርጫ የተዘጋጀች መሆኑ ደግሞ ጉዳዩን የበለጠ አነጋጋሪ አድርጎታል። ባለስልጣናት ጥቃቱ እንዳይፈጸም ተጨማሪ ጥረቶች ማድረግና ማስጠንቀቂያ መስጠት ነበረባቸው የሚለውም እንዲሁ በማነጋገር ላይ ይገኛል። ታሌብ ኤ በሚል የሚጠራውና ትውልደ ሳውዲ አረቢያ የሆነው የ50 ዓመት ተጠርጣሪ የስነ ልቦና ባለሙያ መሆኑ ሲታወቅ ጸረ እስልምና ቅስቀሳ በማድረግና በጀርመን የአክራሪው አማራጭ ለጀርመን ወይም ኤኤፍዲ ፓርቲ ደጋፊነቱ ይታወቃል። ግለሰቡ ለግድያው ምን እንዳነሳሳው እስካሁን አለመታወቁን ዘገባዎች አመልክተዋል። የኤኤፍዲ ፓርቲ ግድያው በተፈጸመበት ማግድበርግ ከተማ ዛሬ ማምሻውን ሰልፍ ጠርቷል። ሳውዲ አረቢያ ባለፈው ዓመት ግለሰቡን በተመለከተ ለጀርመን መረጃ አቀብላ የነበረ ሲሆን የጀርመን የስለላ ባለሥልጣናት በምርመራ አድርገው ያገኙት ነገር እንደሌለ አስታውቀው ነበር። በሌላ በኩል ብሬምሃፈን በተባለች የጀርመን ከተማ አረብ የሚመስሉ ሰዎች ላይ ጥቃት እንደሚፈጽም በቲክቶክ ያስታወቀን ግለሰብ ፖሊሶች በቁጥጥር ስር መዋላቸው ታውቋል። ክብራትና ክብራን ለምሽቱ ያዝነው ዜና በዚሁ ተጠናቋል። ወደ ሊሊ መልሳቸዋሉ።
እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ታህሳስ 14 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ከቀናባሪ ንጉሱ ታምሬ ጋር ያስተናገድኳችሁ ያለሁት ስመኝሽ የቆየነኝ፣ የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስተዋወቅ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በድጋሚ ስካራሳ ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ ቀዳሚው የአብይር ዘገባ እንለፍ። በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ሁለት ሴት የመንገድ ትራንስፖርት ሰራተኞች ፋኖ ናቸው በተባሉ ታጣቂዎች መገደላቸውን የወረዳው አስተዳዳሪ አስታወቁ። ወረዳው ከአንድ አመት በላይ በፋኖ ቁጥጥር ስር እንደነበር ለአሜሪካ ድምጽ የተናገሩት የወረዳው አስተዳዳሪ አቶ ሀብታሙ ሱባለው የመንግስት ሰራተኞች ኃይሎች ታጣቂዎቹን አካባቢውን በማስለቀቃቸው ካለፈው ሳምንት ጀምሮ የመንግስት ስራ ተጀምሯል ብለዋል። አካባቢውን ለቀው የነበሩና ስራ በመጀመሩ ወደ ወረዳው የተመለሱ ነበር የተባሉ የመንገድ ትራንስፖርት ሰራተኞችን የፋኖ ታጣቂዎች ናቸው ያሏቸው የታጠቁ ሰዎች ከተሳፈሩበት የጭነት መኪና ሰወርደው ገድለዋቸዋል ሲሉ አስተዳዳሪው ተናግረዋል። ከአንደኛው አማች መልካም ተስፋዬ የቅርብ ዘመድ መሆናቸውን የገለጹልን ግለሰብ አስክሬን መረከባቸውንና ለቀብር ወደ ቢቡኝ ወረዳ መላኩን ገልጸው አካባቢው ላይ ባለው የጸጥታ ችግር ምክንያት እርሳቸው መቅበር አለመቻላቸውን ለአሜሪካ ድምጽ ገልጸዋል። ተፈጸመ ስለተባለ ጥቃት በአካባቢው ከመንቀሳቀሰው የአማራ ፋኖ በጎጃም ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ደረጀ ደስታ ያቀርባል።
የደብረ ኤልያስ ወረዳ አስተዳዳሪ አቶ ሀብታሙ ሱባለው ምስራቅ ጎጃም ዞን ስር የሚገኘው የደብረ ኤልያስ ወረዳ አንድ አመት ለሚጠጋ ጊዜ በፋኖ ታጣቂዎች ስር እንደነበረ ገልጸው ካለፈው ዳር ወር 2017 ዓ.ም ጀምሮ የመንግስት የጸጥታ ኃይሎች ታጣቂዎቹን ማስለቀቃቸውን ተናግረዋል። ተዘግቶ የቆየው የወረዳው የመንግስት መስሪያ ቤት መከፈቱን ተከትሎም አርብ ታህሳስ 11 ቀን 2017 ዓ.ም ከደብረ ማርቆስ ወደ ደብረ ኤልያስ በመጓዝ ላይ የነበሩ ሁለት ሴት የመንግስት ሰራተኞች ጎዛምን ወረዳ ውግር ድልድይ ስሙ አንገታም ተብሎ በሚጠራው ስፍራ ፋኖ ብለው በጠሯቸው ታጣቂዎች ተይዘው መወሰዳቸውንና መገደላቸውን ገልጸዋል።
የመንግስት ሰራተኞቹ ወደ ወረዳቸው ሊወጡ የመንግስት ስራ እንዲጀምሩ ማስታወቂያ ያወጣል። ይህን ማስታወቂያ መሰረት አድርገው የመንግስት ሰራተኞቹ ወደ ቀደመ ወረዳቸው ለስራ በሚመጡበት ወቅት አጋጣሚ እነዚህ ሁለት ሴቶች በጭነት መኪና ላይ ይመጡ የነበረው ከደብረ ማርቆስ ወደ ደብረ ኤልያስ ዘን የሆነ መገንጠያ ያለ መሀል መንገድ ላይ ደብረ ኤልያስ እና ማርቆስ አማካኝ ቦታ ላይ ታጣቂዎቹ ውረዱ ብለው ከጋቢና ሁለቱን የሚያስወሩባቸዋል። ካስወረዱ በኋላ የአካባቢው ሰው ቢለው ልብሳቸው ተቀዳድጎ ነው በጥይት ተመቶ የተገኙ በተጋጣው ጠዋት። መነሻው የሚሆነው ልጆቹ አጋጣሚ መንገድ ላይ ነው የሚሰሩ የመንገድ ትራንስፖርት ባለሙያዎች ናቸው እና ይሄ የትራንስፖርት አገልግሎት ምናምን ይጀመራል እናንተ ከመጣችሁ በሚል መላምት ሊሆን እንደሚችል ጥርጣሬ አለ። ዘን የወሰዱ ታጣቂዎችም ይታወቃሉ፣ ራሳቸውን ፋኖ ነው የሚሉ ብሎ በሚጠራው ጽንፈኛ ነው።
ሟቾቹ መልካም ተስፋይና ምንታምር አወቀ የተባሉ የደብረ ኤልያስ ወረዳ መንገድ ትራንስፖርት ጽፈት ቤት ሰራተኞች ናቸው ያሉት አስተዳዳሪው ምንም አይነት የፖለቲካ ውግንና የሌላቸው ሲቪሎች ነበሩ ብለዋል።
የያዟቸው አርብ ዕለት ምሽትም ገድለው የጣሏቸው ቅዳሜ ጠዋት ነው። እስከ ትላንትና ድረስ ሬሳቸው አልተነሳም ነበር። በተለይ ራሳቸውን ፋኖ ብሎ የሚጠሩ ጽንፈኞች የሚያደርሱት ሰቆቃ የከፋ ስለሆነ ሬሳም እንኳን ለማንሳት ሰው ይፈራል። ሰው ተገሎ ሲጣል በተለይ ፋኖ በሚለው ጽንፈኛ የተገደሉ ሰዎችም የአካባቢው ሰው ለማንሳት ይፈራል። ያድም ያነሱ ሰዎችም ስለሚገደሉ እና ሁለት ቀን ውሎ ነው ሬሳቸው ትላንትና የተነሳ በመንግስት ኃይሎች።
መልካም ተስፋዬ ወይም በቤት ስሟ የኔ ዓለም ተስፋዬ የተባለችው ሟች የቅርብ ዘመድ መሆናቸውንና በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የገለጹልን ግለሰብ አርብ ዕለት ከደብረ ማርቆስ ከተማ ወደ ደብረ ኤልያስ መሄዷን ገልጸው በታጣቂዎች ቁጥጥር ስር ሆና ስልክ ደውላ ነበር ብለዋል። በማግስቱ ቅዳሜ አስክሬኗ ተጥሎ እንደተገኘና መታቹ ወሰዱ ተብሎ እንደተደወለላቸው ያስታወሱት እኚሁ ግለሰብ ቤተሰቦቿ ወደሚገኙበት ቢቡኝ ወረዳ መላኩና ገና መምቻ በተባለ ቀበሌ በሬባቡ ጊዮርጊስ ቤተክርስቲያን ትላንት መቀበሯን ተናግረዋል። እሳቸው ግን በአካባቢው ባለው የጸጥታ ችግር ምክንያት መቅበር አለመቻላቸውን አክለዋል።
አርብ ዕለት ከጣጣ ገቻ ለላ ደውለችልና እንደምታምኖች ይዘው ይሄን ነበር ያለች። ከዛ በኋላ
ተፈጸመ ስለተባለው ጥቃት በአካባቢው ከመንቀሳቀሱ የጎጃም ፋኖ በጎጃም ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከአንድ አመት በላይ በፋኖ ታጣቂዎች ተይዞ ቆየ ያሉት የደብረ ኤልያስ ወረዳ የመንግስት አገልግሎት ሙሉ በሙሉ ተቋርጦ እንደነበር የጠቀሱት የወረዳው አስተዳዳሪ ባለፈው ህዳር 16 2017 ዓ.ም ምረት የመንግስት የጸጥታ ኃይሎች መልሰው መቆጣጠራቸውን ተከትሎ በአካባቢው መዋቅሩ እንደገና ስራ እየጀመረ መሆኑን አክለው ገልጸዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ በኦሮሞ ነጻነት ታጣቂዎች ተፈጸመ በተባለ ጥቃት ሁለት ሰዎች ትላንት መገደላቸውንና ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምጽ ገለጹ። በኮሬ ዞን ጎርካ ወረዳ ሰላምና ጸጥታ ጽህፈት ቤት በግብርና ስራ ላይ ነበሩ ያላቸው ሁለት ሲቪሎች ከኦሮሚያ ክልል ምዕራብ ጉጂ ዞን ወሰን በተሻገሩ ታጣቂዎች መገደላቸውን አስታውቋል። በጥቃቱ ከተጎዱት መካከል አንደኛው እዛው የተመታበት ሲሞት ሁለተኛው ደግሞ ኬሌ መጀመሪያ ደረጃ ሆስፒታል ከተወሰደ በኋላ መሞቱን ሆስፒታሉ አረጋግጧል። በግድያው ስሙ ተነስተው ከተወነጀለው ከኦሮሞ ነጻነት ሰራዊት ቃል አቀባይ ከአቶ ጅረኛ ጉዴታ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
ትናንት እሁድ ታህሳስ 13 ቀን 2017 ዓ.ም ተመረተ ከኦሮሚያ ክልል ምዕራብ ጉጂ ዞን ስሮ ባርጉዳ ወረዳ ወሰን ተሻገሩም የኦሮሞ ነጻነት ሰራዊት ታጣቂዎች ወደ ደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ቆሬ ቀበሌ ገብተው ሁለት ሲቪሎችን ገድለዋል ሲሉ የቀበሌው ነዋሪና የአንደኛው ማች ቡችና ማስረሻ ጎት አቶ መኮንን ስዩም ተናግረዋል።
ከተሰማርተው ጠፉን ወክተው ከጠፉ ዙሪያ ለሁለት ተናው ያው ጠፉን እየወቁ ከስልም እዛው ባተገባቸው አስረው እያሉ አጣቶች በቃ እንደገደሉት ነው።
ተገደሉ የተባሉት ዩኑስ ኡስማንና ቡችና ማስረሻ ሲሆኑም ዩኑስ ወዲያውኑም ቡችና ደግሞ ወደ ጅጆላ ጤና ጣቢያና ከሌ መጀመሪያ ደረጃ ሆስፒታል ቢወሰድም ሊተርፍ አልቻለም ብሏል። አቶ መኮንን የቀብር ስነ ስርዓት ፈጽመን ለቅሶ ተቀምጠናል ሲሉም አክለዋል።
ገና ቀብረን አሁን እየወጣን ነው ያለ ነው። ተከታታይ ያው እኮ በየጊዜው እኮ በየሳምንቱ በየጊዜው ይደረጋል። ያው አይባ የለም አልቅሶ መግባት እንጂ አስከሬን ይዞ መግባት እንጂ ያው ሌላ አይባ የለም።
የቆሬ ቀበሌው ነዋሪ አቶ ዮሴፍ ባንጃባሳም ሁለቱ ግለሰቦች የተገደሉት ከብቶች በመጠበቅ ላይ ያሉ መሆኑን ገልጸው ጥቃቱን የፈጸሙት ታጣቂዎች ቁጥር 10 ይሆናሉ ብሏል።
እንደዛ እስካሁን ይኸው ሰው እየተጎዳ እየተዘረፈ ከብቶቻቸው እየተዘረፈ ይላቸው አታክልቶች እየተጨፈጨፈ ይላቸው እየተቃጠለ እየኖሩ ነው ያለው።
አካባቢው ሰላም ከራቀው ቆይቷል ያሉት አቶ ዮሴፍ እስካሁን በመንግስት የተወሰደ እርምጃ ስለመኖሩ አናውቅም ሲሉ ተናግሯል።
እኮ የመንግስት አካል ወይ መጥቶ እኮ እንትን የሚያገለግል የለም። አማሮ ላይ ራሱ የታጠቀ ኃይል የለም። ብዙ ውስጥ የታጠቀ ኃይል ያለው የእነሱ ሸኖም የእነሱ ነው። ጎሬ ወደዚያ አልፎ እነሱ አይገልም። እሱ በማሳቸው እየሰሩ እያሉ እኮ ነው መጥቶ የሚገሉት። አመለከተው ክልል የሚያደርገው ነገር የለም። ፌዴራል የሚያደርገው ነገር የለም።
የጎርካ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ብሩክ አየለም ሁለት ሰዎች በታጣቂዎች ስለመገደላቸው ለአሜሪካ ድምፅ ተናግሯል።
በኮሬ ዞን ጎርካ ወረዳ ቆሬ የሚባል ቀበሌ ላይ ነው ግድያው የተፈጸመው። ግድያውን የፈጸሙት ከፍት የሚያግዱ ሰዎች ከፍታቸውን በሚያግዱበት ነው ጉዳዩ የተፈጸመው። የተገደሉት ሁለት ልጆች ናቸው። ሁለቱም ልጆች አንድ ላይ ከፍት የሚያግዱበት ቦታ ላይ ነው ከፍት የተፈጸመባቸው እና አንደኛው እዛው በተመታበት ማረፍ ሲችል፣ ሁለተኛው ሆስፒታል ሕክምና ለማድረስ ጥረት የተደረገ ሆስፒታል ገና እንደደረሰ ነው ሊያርፍ የቻለው። ቀበሌው ላይ ሁለቱም አክሲደንት ተቀብሮ ነው። ከዛ በኋላ ያው ማህበረሰቡ ችግሩ የተፈጠረበት አካባቢ እርሻ የሚታረስበት ነው፣ ከፍቶች የሚታገድበት ስለሆነ መሃል ላይ ደግሞ ከፍተኛ ጥቅጥቅ ያለ ጫካዎች አሉ። ግጭት ምክንያት መሃል አካባቢ የቆየ ጫካ አለ። በዛም ያን ጫካ ተጠቅሞ ነው መጥቶ ጠላት ጊዜ ጥቃት የሚሰነዝረው እና በዛ ልክ ነው ችግሩ የተፈጠረው።
ታጣቂዎች ጥቃቱን የፈጸሙት ትላንት ከቀኑ 11 ሰዓት ተኩል ገደማ መሆኑን የተናገሩት ኃላፊውም ሟቾቹ ሲጠብቋቸው ከነበሩት ከብቶች ውስጥ አንዳንዶቹም በጦር መሳሪያ መደብደባቸውና የተረፉትም መዘረፋቸውን ገልጿል።
ግድያው ሲፈጸም ገለው ከብት ምናምን በጤት ደብድበው ነው የተመለሱት። ግድያውን የፈጸመው ማን ነው የሚለውን ነገር ስናይ ታች ያው በምዕራብ ጉጂ ዞን ውስጥ የሚንቀሳቀስ የሽነው ንጥራፍ ኃይል አለ። ከዛም ተልእኮ ተሰጥቷቸው የሚንቀሳቀሱ ፖሌ የሚባሉም አሉ። አካባቢ ላይ ደግሞ ከዚህ በፊት በኮረና በምዕራብ ጉጂ ዞን መካከል በነበረው ግጭት መካከል የተጎዱ ሰዎችን ለመቀል የሚንቀሳቀሱ ታችም ከላይም ችግር ለመፍጠር የሚፈልጉ ሰዎችን ታች የሚመጡ አለ።
የከሌ የመጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር ዶክተር ዮናታን ወረደም አንደኛው ሟች ሁለት እግሮችን በጥይት ተመቶም ወደ ሆስፒታሉ መምጣቱን ገልጸው ህክምና በመስጠት ላይ ያሉ ህይወቱ እንዳለፈ አስታውቀዋል።
አንድ ኤክስያረገና አንድ ደግሞ እያጣጣረ ያለም የመጣው እና ኦሬዲ ኤክስያረገው እዛ ኦንዘሲን ነው የሞተው። ይሄኛው ደግሞ ሁለት እግሩ ነበር የተመታው። ከዛ ብዙ ደም ፈሶ ኦሬዲ ጅጆላ ጤና ጣቢያ ገብቶ ጅጆላ ጤና ጣቢያ ነው ደም አልቆም ሲላቸው ቀጥታ ወደኛ ላኩ። ስለዚህ መንገድ ላይ ነው ኦሬዲ እንትን ያለው ደም ብዙ ስለፈሰሰው ግቢ እንደገባ በቃ ወዲያው አረ።
በግድያው ስሙ ተነስቶ ከተወነጀለው ከኦሮሞ ነጻነት ሰራዊት ቃል አቀባይ ከአቶ ጅረኛ ጉዴታ ምላሽ ለማግኘት በጽሁፍም በስልክም ያደረገውን ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባ ስናልፍ ሐረሪ ክልል ውስጥ የሚገኙ የተለያዩ ባንኮች 43 ቅርንጫፎች ለኮሪደር ልማት እንዲያዋጡ ተጠይቀን ያሉትን 2 ሚሊዮን ብር ባለመክፈላቸው ባንኮቹ ከተዘጉ 9 ቀናት እንዳለፋቸው የኢትዮጵያ ባንኮች ማህበር አስታወቀ። ማህበሩ ቅርንጫፍ ቢሮዎቹ እንዲከፈቱ ለክልሉ መንግስት ያቀረበው ተደጋጋሚ ጥያቄ ምላሽ አለማግኘቱን ገልጾ አቤቱታውን ለብሔራዊ ባንክና ለገንዘብ ሚኒስቴር ማቅረቡን አስታውቋል። ክልሉ ባንኮቹ እንዲዘጉ የተወሰነው ባላለቁ ህንጻዎች ላይ የተከፈቱ በመሆናቸው ነው ሲል በማህበራዊ ትስስር ገጹ ባወጣው መግለጫ ገልጿል። አዲስ ቸኮል ዝርዝር አለው።
በሐረሪ ክልል ላለፉ 9 ቀናት 43 የተለያዩ ባንኮች ቅርንጫፎች በመዘጋታቸው በክልሉ የንግድና ምጣኔ ሀብታዊ ጉዳቶች እየደረሱ ነው ያሉት የባንኮች ማህበሩ ዋና ጸሐፊ አቶ ደምሶ ካሳ ለባንኮቹ መዘጋቸው ከየቅርንጫፎቹ አሰባሰብኩ ያሉትን መረጃ ዘርዝረው ተናግረዋል።
የዘጉበትን ምክንያት የተለያየ ነው። ቀደም ሲል የክልሉ መንግስት የኮሪደር ልማት ለእያንዳንዱ ቅርንጫፍ 2 ሚሊዮን ብር እንድታዋጡ ብሎ ደብዳቤ ጻፈላቸው የቀነ ገደብ ቆጥሮ ከነገደቡ ጊዜ ምላሽ አልተጠኝም በሚል የሚያስመስል ነው። ከዚያ በኋላ በመምጣት አንዳንዶቹን ቤቶች ቀደም ሲል ራሳቸው የግንባታቸው ያለቀላቸው ናቸው። ለአምስት ዓመት ለስድስት ዓመት ሲሰሩ የነበሩ ናቸው። ያንን ሁሉ ወደ ጎን በመተው የግንባታው አላለቀም የሚል ነው። አንዳንዶቹን ቀለማቸው በደንብ አልተቀባም የሚል ነው። ሲዘጉ ይሰጥ የነገሯቸው ማለት ሲያሽጉ ቅርንጫፎች ሲያሽጉ ይህንን ምክንያት ያቀረቡላቸው ነገሩ ከዚህ ጋር አይደለም፣ ግን ነገሩ ከመዋጮ ጋር የተያያዘ መሆኑን ነው እኛ ኖት ሲያደርግ ነው። ዙሪያ ገባውን ስናየው ከመዋጮ ጋር መዋጮ ለማልሰጣቸው ነው።
በጉዳዩ ላይ ክስ ከቀረበበት ሐረሪ ክልል ምላሽ ለማግኘት የኮሚኒኬሽን ቢሮ ኃላፊው አቶ ሄኖክ ሙሉነህ የእጅ ስልክ ላይ ሙከራ አድርገን አልተሳካልንም። ሆኖም ቢሮ ባለፈው ሳምንት በማህበራዊ ትስስር ገጹ ፌስቡክ ላይ ባወጣው መግለጫ ባንኮቹ ባልተጠናቀቁ ህንፃዎች ላይ አገልግሎት ሲሰጡ በመገኘታቸው መታሸጋቸውን አስታውቋል። ለኮሪደሩ ልማት ባለመዋጣታቸው ታሽጓል በመባሉንም እውነት አይደለም ሲሉ አስተባብለዋል። ክልሉ ባለፈው ሳምንት የባንክ አመራሮችና የህንፃ አከራዮችን አንድ ላይ ሰብስቦ ጅምር ህንፃዎችን ማጠናቀቅ በተመለከተ ውይይት ማድረጉን ስማቸው እንዲጠቀስ ካልፈለጉ ሁለት የባንክ አመራሮች ያገኘነው መረጃ ያመለክታል። በሐረር ከተማ ነዋሪ የሆኑት አቶ አስፋቸው ባልቻ እርሳቸው አስቀድሞ ጥሬ ገንዘብ ከባንክ አውጥተው ስለነበረ ችግር ላይ እንዳልወደቁ አስታውቀው በከተማ የሚገኙ በርካታ የባንክ ቅርንጫፎች መዘጋት የከተማ ነዋሪዎችን ለቅሬታ መዳረጉን ይናገራሉ።
በየታክሲው ላይ በየመንገዱ ላይ ሲሄድ ቅሬታ እሰማለሁ። ምክንያቱም ሰርቪስ ተቋርጧል። የሚፈልገውን ገንዘብ በወቅቱ ማውጣት አልቻለም። ማስወጣት ማስገባት ካልተቻለ ኢትስ ኦብቪየስ እኮ በጣም ግልጽ ነው። ባንክ ቤት ሲዘጋ በባንክ መጠቀም የሚችለውን ነገር የምታደርገው ነገር ቆሟል ማለት ነው። ቆማል። ይሄ በተለይ ደግሞ የንግዱን ማህበረሰብ ላይ ተጽዕኖ ይበልጥ ይሆናል ብዬ ነው የምገምተው። በግልም እንደምታውቀው ኤቲኤሞች ናቸው። በኤቲኤሙ ሰው ተረባርቦ ሲጠቀም አይቻለሁ ባይኔ። አንዳንዶቹ ኤቲኤሞች ደግሞ አሁን እንትን አቁመዋል።
በሌላ በኩል የባንክ ቅርንጫፎች የደንበኞቻቸውን ገንዘብ ከማስቀመጥ አልፈው ለማንም ስጦታ የመስጠት መብት የላቸውም ያሉት አቶ ደምሰው ክልሉ ጥያቄ ማቅረብ ካለበት ለባንኮቹ ዋና ጽህፈት ቤት አቅርቦ የባንኮቹ ቦርዶች ከወሰኑ ብቻ ስጦታ ሊሰጥ ይችላል ብለዋል። አቶ ደምሰው ቅርንጫፎችን መዝጋት ግን በባንኩ ኢንዱስትሪ ላይ ከፍተኛ ጉዳት የሚያመጣ ነው ብለዋል። አቶ ደምሰው አክለውም ለጉዳይ መፍትሄ ለማግኘት ለክልሉ ተደጋጋሚ ጥያቄ አቅርበው ምላሽ ባለማግኘታቸው ለፌዴራል ተቋማት አቤቱታ ማቅረባቸውን ተናግረው የባንኮቹ መዘጋት ለሐረር ከተማ ነዋሪዎች ብቻ ሳይሆን ለሀገሪቱ ኢኮኖሚ ጉዳት አለው ብለዋል።
ኢትዮጵያ ብሔራዊ ባንክና ለገንዘብ ሚኒስቴር አቤቱታችንን እናቀርባለን። ይሄ እንዲህ ያለ ከተለመደ በዚህ አይነት አካሄድ ከሄደ ህብረተሰቡ የሚያስቀምጠውን ገንዘብ በወቅቱ ካላገኘ፣ ንግድ ካልተሳለጠ፣ ሐረር ብቻ መዘጋት አለ። ሐረር ላይ በተዘጋው ምክንያት በመላ ሀገሪቱ የሚደረግ ከዚያ የሚመጣ ወይም ከዚህ ከመሀል ሀገር ወይም ደግሞ ከመላ ሀገሪቱ ወደ ሐረር የሚሄድ የገንዘብ ዝውውር ሁሉ ቀጥ ብሏል። ለአንድ ሳምንት ያህል ማለት ይቻላል። ይሄ ሀገሪቷንም ይጎዳል። ከዚያም አልፎ ደግሞ ዝቅ ሲል እያንዳንዱ የባለ ሂሳብ ይጎዳል። የንግድ ልውውጡን ራሱ ያቋርጣል። አሁን በዛ ክልል ውስጥ ከውጭ የሚመጣ የሐዋላም ይሁን የኤክስፖርት ገንዘብ ሊመጣ አይችልም። ሊመጣም የት ጋር የሚገባው? ይሄ በሁሉ የታየ አይመስለንም።
የኢትዮጵያ ባንኮች ማህበራዊ ኃላፊነታቸውን በመወጣት ረገድ ጥሩ ስም እንዳላቸው የሚናገሩት አቶ ደምሰው በሐረሪ ክልል መንግስታዊ የኢትዮጵያ ንግድ ባንክ ጨምሮ በርካታ ቅርንጫፎች ያላቸው ልዩ ልዩ የግል ባንኮች በየቅርንጫፎቹ ተጠያቂ የተባለውን ገንዘብ መክፈል ቢፈልጉ ከሚሊዮን በላይ መክፈል የሚጠበቅባቸው ባንኮች እንደሚኖሩ አመልክተዋል። በጉዳዩ ላይ ከብሔራዊ ባንክና ከገንዘብ ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።
ከሀገር ውስጥ ዜናዎች ወጣ ስንል ደግሞ የመረጃ ትክክለኛነት ለማረጋገጥ ብዙ ተግዳሮቶች በሞሉባት በማላዊ የደቡብ አፍሪካ የሚዲያ ተቋም የተሰኘው ድርጅት የዘገባዎችን ትክክለኛነት ለማረጋገጥና ለማሻሻል የጋዜጠኞችን ተአማኒነትም ለማሳደግ እየሰራ ነው። ላሚክ ማሲና በዚህ ዙሪያ ደረሰን ዘገባ ተከታዩ ነው። ሱዝጎቺቴቴ የምርመራ ጋዜጠኛ ሲሆን ዘኔሽን በተሰኘው የሊሎንግዌ እለታዊ ጋዜጣ ውስጥ በመክትል አዘጋጅነት ያገለግላል። በየለቱ ማለዳ ወደ ስራ የሚገባው ታዲያ ጋዜጠኝነት እውነትን ለአንባቢያን የማቅረቢያ ጥሪ መሆኑን በማመን እንደሆነ ይናገራል። ቺቴቴና ሌሎች በርካታ የማላዊ ጋዜጠኞች ሆን ተብለውም ሆነ ባለማወቅ የሚሰራጩ ሐሰተኛ መረጃዎችን እውነተኛነት ማረጋገጥ የሚያስችላቸው የሐቅ ማጣራት ስልጠና ወስደዋል።
ስልጠናው ማንኛውንም ዘገባ ስንሰራና ለሰዎች ቃለ ምልልስ እናደርግ ትክክለኛ ያልሆኑ መረጃዎችን መለየት እንደሚኖርብን ግንዛቤ ሰጥቶናል። ይህ ህብረተሰቡ ትክክለኛውን መረጃ እንዲያገኝ ይረዳል።
ስልጠናውን የሰጠው የደቡብ አፍሪካ የሚዲያ ተቋም ሜማላዊ ቢሮ ፕሮግራሞቹን የሚያካሂደው በተለያዩ ዓለም አቀፍ ድርጅቶች ድጋፍ ነው። የጋዜጠኞች እውነትን የማጣራት ችሎታ የተሰኘው ፕሮግራም ለምሳሌ በዶቼ ቬሌ ዓለም አቀፍ የመገናኛ ብዙሃን ልማት ማዕከል የሚደገፍ መሆኑን የተቋሙ ዳይሬክተር ጎልደን ማቶንጋ ያብራራል።
ዶቼ ቬለ አካዳሚ ተቋሙ የማላዊ ጋዜጠኞችን አቅም በመገንባት የሚሰራውን ስራ ሲረዳ ቆይቷል። በምርጫ ዘገባ ዙሪያ የሚደግፈን ደግሞ ዩኔስኮ ነው። ይህ ትክክለኛ መረጃን በማጣራት ረገድ ድጋፍ አድርጎልናል።
ማቶንጋ እንደሚለው የደቡብ አፍሪካ ሚዲያ ተቋም የማላዊ ቢሮ ሆን ተብሎም ሆነ ባለማወቅ የሚሰራጭ ሐሰተኛ መረጃን ለመከላከል ለማላዊ ጋዜጠኞች የሚሰጠው ስልጠና ሀገሪቷ እንደ አውሮፓውያን አቆጣጠር በ2025 ለሚደረገው አጠቃላይ ምርጫ እየተዘጋጀችበት ባለችበት ወቅት በተለይ እጅግ በጣም አስፈላጊ ነው።
በቅርቡ በአሳዛኝ ሁኔታ ከሞቱት ምክትል ፕሬዝደንት ጋር ተያይዞ በአውሮፕላኑ ላይ ስለደረሰው አደጋ ግምታቸውን የሚያስቀምጡ በርካታ ሐሰተኛ መረጃዎች አሉ። እነዚህ ሁኔታዎች የሐሰት ዜና ምን ያክል አደገኛ መሆናቸውን ያስታውሰናል። አሁን ደግሞ ወደ ምርጫ እያመራን ነው። ከዚህ ቀደም በ2019ና በ2020 ፕሬዝደንታዊ ምርጫ አድርገናል። ያኔ የተሰራጩት ሐሰተኛ መረጃዎች እንደገና የፖለቲካ ምህዳሩን ሲጎዱ ማየት ጀመርን።
መረጃዎችን የማጣራቱ ስራ ፖለቲከኞችን ከመርጫው ጋር ተያይዘው የሚነሱ ጥያቄዎችንና እንደ ምስልና ቪዲዮ የመሳሰሉ የሚዲያ ይዘቶችን የጉግል ምስል ማረጋገጫ የመሳሰሉ መተግበሪያዎችን በመጠቀም እውነተኝነታቸውን ማረጋገጥ ያካትታል። የሬዲዮ አቅራቢዋ ሻኪራ ጁማ በማህበራዊ ሚዲያ ላይ የሚወጡ መረጃዎችን በጥርጣሬ እንደምትመለከታቸው ትናገራለች።
I get selective to news which I have
በማህበራዊ ሚዲያ በሚሰራጩ ሐሰተኛ ዜናዎችና መረጃዎች ምክንያት የማምናቸውንና የማላምናቸውን ዜናዎች መርጣለሁ። ምንም ነገር ዝም ብዬ ማመን አልችልም።
አሰልጣኞች እንደሚሉት በማላዊ ሐሰተኛ ዜናዎች የተስፋፉት በዋናነት ያልተጣሩ የሚያሳስቱ ወይም የፈጠራ መረጃዎችን በማጋራት ጋዜጠኞችን ለመቅደም የሚጣደፉ የማህበራዊ ሚዲያ ተጠቃሚዎች በመብዛታቸው ነው። ቺሶሞ ካቻፒላ በመረጃ ማጣራት ዙሪያ ለጋዜጠኞች ስልጠና ትሰጣለች።
Because also sometimes as media
አንዳንዴ እንደ ሚዲያ ተቋም እኛ የምናቀርባቸው ዜናዎች በስልጣን ላይ ባሉ ሰዎች ዙሪያ ብቻ በማድረግ ወጥመድ ውስጥ ወድቀናል። የሰዎችን እውነት አንናገርም። ስለዚህ ሰዎች የራሳቸውን እውነት ተናጋሪ ሆነዋል። ችግሩ ግን እነዚህ ሰዎች ስለ ሚዲያ አልተማሩም። የሚያነሷቸውና የሚያጋሯቸውን አሰቃቂ ፎቶዎችም አይተናል። ከስነ ምግባር አንጻር የሚያስነሱትን ጥያቄ አይረዱትም።
ካቻፒላ አክላ ከሳራ በታች ባሉ የአፍሪካ ሀገራት ያለው የመረጃ ስርጭት እጅግ አነስተኛ መሆኑ ሐሰተኛ መረጃዎችን የመዋጋቱን ሂደት እጅግ ፈታኝ አድርጎታል ትላለች።
ለምሳሌ በምዕራቡ ዓለም የተነሳን አንድ ፎቶ በምስል ማጣሪያ ለማረጋገጥ መሞከር በጣም ቀላል ነው። ከሳራ በታች በስተደቡብ አፍሪካ ስላሉ ሀገራት የበለጠ መረጃ ከኢንተርኔት ላይ ለማግኘት ግን ተጨማሪ መረጃዎች ያስፈልጉናል። አለበለዚያ ሀቅን ማጣራት በምዕራቡ ዓለም እንደሚታየው ቀላል አይሆንም።
ቺቴቴ ስልጠናው እንደ ባለሙያ እንዲያድግ እንደረዳውና ችሎታውን ተጠቅሞ ሌሎች ጋዜጠኞችንም መረጃ ከመውጣታቸው በፊት እውነቱን በማጣራት እንደሚያግዛቸው ይገልጻል።
የተሻለ እውቀት ስላለኝ ዘገባ ስሰራ ወይም በተለይ የፖለቲከኞችን መግለጫ ሳዳምጥ እውነቱን አጣራለሁ። ትክክል መሆኑን ደጋግሜ ማረጋገጥ አለብኝ። ይህን ስልጠና ባላገኝ ግን አንዳንድ ጊዜ ነገሮችን እንደቀላል እንወስዳቸዋለን።
ነገር ግን አንዳንድ ተቋማትና የመንግስት መስሪያ ቤቶች እውነቱን ለማረጋገጥ የሚረዱ መረጃዎችን ለመስጠት ፈቃደኛ አለመሆናቸው ስራቸውን እንደሚያወሳስበው ቺቴቴ ያስረዳል።
For example, I have issues with Minister of Foreign Affairs because I wanted to
ለምሳሌ ከውጭ ጉዳይ ሚኒስቴር ጋር ችግር አለብኝ። ምክንያቱም በአውሮፓ አቆጣጠር ከ2020 ወዲህ ስለተሾሙ ዲፕሎማቶች መመዘኛ መረጃ ፈልጋለሁ። አላማው የተሾሙት ሰዎች ማላዊን ለማገልገል በትክክል ብቁ ናቸው ወይ የሚለውን ማረጋገጥ ነው። መንግስት ትክክለኛውን ሰው እየቀጠረ ነው ይላል። ነገር ግን አንዳንዴ ትክክለኛው ሰው እንደማይሾም ጥርጣሬ አለን። በፖለቲካ ነው ትክክል የሆኑት።
በማላዊ መረጃ የማግኘት መብት አፈጻጸምን እንዲከታተል ኃላፊነት የተሰጠው የሰብአዊ መብት ኮሚሽን የውጭ ጉዳይ ሚኒስትር ቺቴቴ የጠየቀውን የህዝብ መረጃ ይፋ ለማድረግ ፈቃደኛ ባለመሆኑ ተችቷል። ከስልጠናው በተጨማሪ በማላዊ የሚንቀሳቀሰው የደቡብ አፍሪካ ሚዲያ ተቋምና የተባበሩት መንግስታት ድርጅት የልማት ፕሮግራም ወይም UNDP እንደ አውሮፓውያን አቆጣጠር በ2025 በሚካሄደው አጠቃላይ ምርጫ ተአማኒነት ያላቸውን ዘገባዎች ለማቅረብ የሚረዳ አዲስ ፕሮግራም መጀመራቸውን ማቶንጋ ያመለክታል።
ተቋሙ ከዩኤንዲፒ ጋር በመተባበር እኔ አጣራለሁ የተሰኘ መረጃን የማጣራት ፕሮጀክት ይጀምራል። ህብረተሰቡ ሐሰተኛ መረጃዎችን ሲያገኝ በድረገጻችን ላይ ሪፖርት እንዲያደርግ የሚረዳ ነው። እኛ ደግሞ ሐሰተኛ መረጃውን የሚያጣራና ትክክለኛውን መረጃ የሚያጋራ የባለሙያ ቡድን ይኖረናል።
ማቶንጋ እነዚህ ጥረቶች ጋዜጠኞች የሚሰሯቸውን ዘገባዎች ትክክለኛነት እንዲያረጋግጡና ዜጎች ትክክለኛና የሚተማመኑበት መረጃ እንዲያገኙ የሚያስችል ክህሎት ይሰጣቸዋል ብሎ ያምናል። በላሜክ ማሲና ለተጠናቀረው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ። እየተመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ለመጀመሪያ አጋማሽ ያዝናቸውን ዘገባዎች በዚሁ አጠናቀናል። አሁን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ አዲስ አበባ ይወስደናል። በኢትዮጵያ የሰራተኛ የሰራተኞች የደሞዝ ወለል ሳይወጣ የአዲስ አበባ ገቢዎች ቢሮ ያሳለፈው ውሳኔ አነጋጋሪ ሆኗል። የኢትዮጵያ ሆቴልና ቱሪዝም ፌዴሬሽንም የገቢዎች ቢሮ ያሳለፈው ውሳኔ የኢንዱስትሪ ሰላም እንዳያውክ እሰጋለሁ ብሏል። የፌዴሬሽኑ ፕሬዝዳንት ዶክተር ፍትወልደ ሰንበት ለአሜሪካ ድምጽ በሰጡት ቃለ መጠይቅ ቢሮው ይፋ ያደረገው የንግድ ተቋማት ዝቅተኛ የደሞዝ ተመን የንግድ ስራ ነጻነት እንዳይከናወን ያደርጋል ይላሉ። በጉዳዩ ላይ አስተያየት የሰጡ የህግ ባለሙያ ደግሞ የገቢዎች ቢሮ እንዲህ አይነት ውሳኔ ማሳለፍ ስልጣን የለውም ካሉ በኋላ ጉዳዩ የህገ መንግስት ትርጉም ጥያቄን ሊያስነሳ እንደሚችል ተቀሳዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በበኩሉ የግብር ስወራን ለመከላከል የሚያስችል የአሰራር ስርዓት ነው የዘረጋሁት ዝቅተኛ የደሞዝ ወለል አይደለም ብሏል። ገብረ ሚካኤል ገብረ መድን ጉዳዩን ተከታትሎታል።
የአዲስ አበባ ገቢዎች ቢሮ እንደ ሆቴል፣ ምግብና መጠጥ ቤቶች ያሉ አንዳንድ ተቋማት ለሰራተኞች የሚከፍሉትን የደሞዝ መጠን በአግባቡ እንደማይገልጹ ጠቅሶ ግብር በማጭበርበር ይወነጅላቸዋል። ይህን ችግር ለመቅረፍም አዲስ ያሰራር ስርዓት መዘርጋቱን አስታውቋል። የቢሮው የኮሙኒኬሽን ዳይሬክተር አቶ ሰውነት አየለ ለአሜሪካ ድምጽ በሰጡት ማብራሪያ ተቋማቸው ጥናትን መሰረት በማድረግ ለተመረጡ የንግድ ተቋማት ማለትም ለሆቴሎች፣ ለካፌቴሪያዎች፣ ለምግብና ለመጠጥ ቤቶች እንዲሁም ለስጋ ቤቶች ዝቅተኛ የሰራተኛ ደሞዝና ዝቅተኛ የሰራተኛ ብዛት ተመን ማስቀመጡን ተናግረዋል።
ተለያዩ የከተማችን አካባቢዎች ላይ ለተመሳሳይ ስራ ዘርፎች ላይ የሚከፈሉ ክፍያዎች ምላስ ነው የሚለውን ትላልቅ የሙያ መስክ በሆኑ የስራ ዘርፎች እንደይተን እየተከፈለ ያለው እና እንከፍላለን ተብሎ በሚቀርበው መካከል ከፍተኛ የሆነ ልዩነት ከመኖሩ ጋር ተያይዞ እሱ መሰረት አድርገን ጥናት አድርገናል። በጠናነው ጥናት መሰረት ያገኘውን ዝቅተኛ የሚባለውን ክፍያ መጠን ወስደን በዛ ደረጃ ያደረግን ያለ ነው። ምን ያህል ሰራተኛ እንዳላቸው የሚገልጽ ነገር የለም። ምን ያህል ለሰራተኞቻቸው ወጪ እንዳወጡ ወይም ደሞዝ እንደከፈሉ የሚያሳይ ነገር የለም። ስለዚህ ግምታዊ ነው ማለት ነው። ግምታዊ ከሆነ ደግሞ ፍትሃዊ የሆነ ስርዓት መስራት ስላለብን እኛ ባጠናነው መሰረት በዛ ልክ መሄድ መቻል አለባቸው ነው።
የአሜሪካ ድምጽ የተመለከተው አንድ ሰነድ ሆቴሎች ከ32 እስከ 50 ሰራተኛ፣ ባርና ሬስቶራንት ደግሞ ከ20 እስከ 24 ሰራተኛ ይኖራቸዋል የሚል ተመን አስቀምጧል። የሰራተኞች ደሞዝን በተመለከተም የሆቴል ስራ አስኪያጅ ከ8000 እስከ 13500፣ ለካሸር ደግሞ ከ5000 እስከ 7000 ብር እንደተተመነ ያስረዳል። ለሌሎች የንግድ ተቋማትና የሥራ መደቦቻቸውም እንደዚሁ ዝቅተኛ ተመን ተቀምጦላቸዋል። የኢትዮጵያ የሆቴልና ቱሪዝም አሰሪዎች ፌዴሬሽን በበኩሉ የቢሮው ውሳኔ የአሰሪና ሰራተኛ አዋጁን መሰረት ያደረገ እንዳልሆነ ለአሜሪካ ድምጽ ገልጿል። ዶክተር ፍትህ ወልደ ሰንበት የተቋሙ ፕሬዝዳንት ናቸው።
አዋጁም ሲፈርቅ የአሰሪና ሰራተኛ የሚኒመም ዌጅ ምክር ቤት ተቋቁሞ ከዛ በኋላ ሚኒመም ዌጅ በሀገር ደረጃ ተጠንቶ እንደ ሀገር ነው ኢምፕሊመንት ሊደረግ የሚችለው። ያኛውን ሂደት እስካሁን ድረስ ፕሮሰስ ላይ እንደሆነ ነው የምናውቀው። እነዛ ሂደቶች በሙሉ እስካሁን አልታለፉም ማለት ነው። ስለዚህ ሚኒመም ዌጁን በዚህ መልክ ይወጣል ብለን ኤክስፔክት አላደረግንም።
የአዲስ አበባ ገቢዎች ቢሮ አዲስ የአሰራር ስርዓት ዘረጋሁ እንጂ ዝቅተኛ የደሞዝ ወለል አላስቀመጥኩም ብለዋል። አቶ ሰውነት አየለ በሰጡት ማብራሪያ ከዚህ ቀደም በትክክለኛ መረጃ ላይ የተመሰረተ ገቢ መሰብሰብ ላይ ችግር ነበር ካሉ በኋላ ዝቅተኛ የሰራተኛ ደሞዝና የሰራተኛ ብዛት ተመን የተቀመጠው ይህን ችግር ለመቅረፍ ነው ይላሉ።
ማጣኝ እየቀረበ ያለው ማክሲመም 2000 ብር ነው ደሞዝ የምንከፍለው የሚል ነው። ይህ ትክክል አይደለም። በራስተኛ መረጃ ለመከታተል የማቅረብ ጉዳይ ነው። ስጋ አቅራቢ ለምሳሌ ብንወስድ በተለያዩ አካባቢዎች 30000፣ 15000፣ 20000 የሚከፈልበት ሁኔታ አለ። በጣም ዝቅተኛ
በአራት ሺህ ብር ለቀጠረው ስራ አስኪያጅ ለምንድነው በአምስት ሺህ ደሞዝ ሂሳብ ግብር የምከፍለው ቢል ምንድነው ምላሽው አቶ ሰውነት?
እና ይሄንን በጥናታችን ለይተን ወጥ የሆነ አሰራር እንዲኖር በከተማችን ውስጥ የዘረጋ ነው ሁኔታ ነው ያለው። ነገር ግን ቅሬታ ካለው አይ እኔ የምከፍለው በነፃ ነው ማሰራው ካለ ይጣራል ማለት ነው። ቅሬታ የሚቀርብበት መንገድ አለ። በቅሬታው ያቀርባል፣ ተጣርቶ ውሳኔ ይሰጣል።
የኮሚኒኬሽን ዳይሬክተሩ ቢሮአቸው ይሄን ተመን ያወጣው የፌደራል የታክስ አስተዳደር አዋጅ ቁጥር 983 ዝባር 2008 ለግብር ሰብሳቢ መስሪያ ቤቶች በሰጠው ስልጣን መሆኑንም ገልጸዋል። ለአሜሪካ ድምጽ አስተያየት የሰጡ የህግ ባለሙያ አቶ የወክሰው በቀለ በበኩላቸው ቢሮው በተዘዋዋሪ ዝቅተኛ የደሞዝ ወለልን ነው የወሰነው ብለዋል።
የተመረጡ ሴክተሮች ላይ የሚሰሩ ሰራተኞች ሚኒመም ደሞዛቸው ተወሰነላቸው ማለት ነው። ለሰራተኛው ታክስ የምትከፍለው በዚህ ስታንዳርድ ነው ካልከው ለምን ትቀርቡ ደግሞ ይከፍለዋል። ያንን ደሞዝ ከህይወት በፊት ይከፍለዋል ማለት ነው። ደሞዝ በባህሪው ትልቅ ጉዳይ ስለሆነ የአዲስ አበባ ገቢዎች ቢሮ ተነስቶ ሚኒመም ስታንዳርድ የሚያስቀምጥለት አይደለም። ለምን? ትልቅ የሆነ የፖሊሲ ኢምፕሊኬሽን አለው። በውስጡ ብዙ ጉዳዮች የያዘ ነው። የእኩልነት ጉዳይ አለ። በዚህ ይሄ ጉዳይ እስከ ፌዴሬሽን ምክር ቤት ሁሉ ሄዶ የህገ መንግስት ትርጉም ሁሉ ሊያስነሳ የሚችል ጉዳይ ነው።
የተጠቀሰው የታክስ አስተዳደር አዋጅ ግብር ሰብሳቢ ተቋማት በገበያ ያለውን ዋጋ ለማወቅ ሲፈልጉ መጀመሪያ ዋጋን ለመተመን የሚያስችል መመሪያ ያወጣሉ እንደሚል ገልጸዋል ባለሙያው። የአዲስ አበባ ገቢዎች ቢሮ ግን ይህን መመሪያ ሳያወጣ ወደ ዋጋ ትመና ነው የገባው በማለት ተችቷል። ከዛም በላይ አዋጁ ደሞዝንና የሰራተኛ ብዛትን አይመለከትም በማለት ገልጸዋል።
በአንድ በተወሰነ ቦታና ጊዜ የአንድ እቃ ንብረት አገልግሎት ወይም ጥቅም ዋጋ ማለት ነው ብሎ ዲፊኒሽን ይሰጣል። አሁን ጥያቄው ላይ ደሞዝ እነዚህ ነገሮች ላይ ይወድቃል ወይ ነው፣ የሰራተኛ ቁጥርን መወሰን እዚህ ላይ ይወድቃል ወይ ነው ጥያቄው። በእኔ እይታ አይመስለኝም። ያንድን የንግድ ድርጅት ሰራተኛ ቁጥር መወሰን ጥቅምን መወሰን አይደለም፣ የእቃ ዋጋን መወሰን አይደለም፣ የአገልግሎት ዋጋን መወሰን አይደለም፣ ወይም የንብረት ዋጋን መወሰን አይደለም። ምን ያገናኘዋል? እዚህ ላይ ከተዘረዘሩት እዚህ ውስጥ የሚወድቅ አይደለም፣ አንቀጹ ላይ አይወድቅም።
የገቢዎች ቢሮው በቅድሚያ መመሪያ ማውጣት ነበረበት፣ የደሞዝና የሰራተኛ ብዛት ጉዳይም በአዋጁ አይካተትም ለሚለው መከራከሪያ የኮሚኒኬሽን ዳይሬክተሩ አቶ ሰውነት አየለ ተጨማሪ አስተያየት እንዲሰጡን ያደረግነው ጥረት አልተሳካም። የሆቴል ባለቤት የሆኑት አቶ አንተነህ አዲሱ የሰራተኞች ደሞዝ በግብር ክፍያ እንደ ወጪ ስለሚያዝ አሰሪዎች ወጪያቸውን ይቀንሳሉ ብዬ አላምንም ብለዋል። እንደዛም ሆኖ የገቢዎች ቢሮ ያወጣው ተመን ትክክል አይደለም በማለት ተከራክረዋል።
እንደ ሳምፕሊንግ ሜቶድ የተወሰነ ነገር ወስደ ጀነራላይዝ ማድረግ አይሰራም። ይሄ አክቹዋል የሚቆጠር የሚደረስባቸው ተቋማት ስለሆኑ በየወቅቱ ይህንን የሚመለከታቸው አካላት በየቦታው የደረሱ ሰራተኞች ስንት እንዳሉ ማወቅ ይጠበቅባቸዋል። ራሳቸው ጋር ያለውን በርደን ለመቀነስ ነገሮችን በዚህ መንገድ ማድረግ ማሰብ ትክክል አይመስለኝም። ሰው ላልሰራበት ነገር ለምን ይጠየቃል? እንዴት ይጠየቃል?
አዲስ አበባ በሚገኝ አንድ ትልቅ ስጋ ቤት በአስተናጋጅነት እንደምትሰራ የገለጸች ራሄል ታደሰ አሁን ላይ 2500 ብር እንደሚከፈላት ተናግራለች። ለመስተንግዶ ስራ በቂ ደሞዝ አይከፈልም የምትለው ይህች ወጣት በዚህ ገቢ መጠን እየናረ ያለውን የኑሮ ውድነት መቋቋም አልቻልንም ትላለች።
ምን እናረጋለን? ያው ቲፓን አጠራቅምን ነው ቀሳችን የሚያስተዳድረው። በእርግጥ ብዙዎችን የሚያስተዳድርም አለ፣ ልጅ የሚያሳድግም አለ። ገብዳ ሽንሽ ቲፕ አለው ተብሎ ስለሚታሰብ ነው እንደዛ የሚከፈለው። ግን አሁን ላይ ቲፕም ብዙም አይደለም። ተከራይተን ለምንኖር ሰዎች ትንሽ ይቀብዳል። ብዙ ልጆች አሁ ይህን ስራ ትተው ወደ ሌላ ነገር ሲገባ ያለ
የአዲስ አበባ ገቢዎች ቢሮ ውሳኔ የአስተናጋጅ ደሞዝ ከ2500 እስከ 4000 ብር እንዲሆን ተምነዋል። በመስተንግዶ ስራ ላይ የተሰማራችው ራሄል ቢሮው እንዲህ አይነት ውሳኔ ማሳለፉን እንደማታውቅ ገልጻ፣ ሆኖም ለሰራተኛው ዝቅተኛ የደሞዝ ወለል ቢወጣለት እንደምትስማማ ተናግራለች።
አሁን ካለው የኑሮ ውድነት ምክንያት በማድረግና የሚከፈለን በቂ ስላልሆነ ካለው ኑሮ አንጻር የተሻለ ነገር እንዲከፈለም ይደረግ ባይ ነኝ።
ዶክተር ፍትህ ወልደ ሰንበት አዲሱ አሰራር ከንግዱ ማህበረሰብ ጋር ውይይት አልተደረገበትም በማለት ይገልጹና ውሳኔው የኢንዱስትሪውን ሰላምና የንግድ ስርዓቱን እንዳያውከው እንሰጋለን ይላሉ። ዝቅተኛ የሰራተኞች ደሞዝ ተመን ከሚለው በተጨማሪ ዝቅተኛ የሰራተኛ ብዛት የሚለውም ንግድን በነጻነት የመከወን እድልን ያጠባል ይላሉ።
ንግድን በነጻነት ከትንሽ ተጀምሮ እያደገ እንዲሄድ ኤክስፔክት የሚደረግ ነው እና እነሱን ሂደቶችን ማለፍ ሊከለክል የሚችል ነው ብለን የምናስበው። ምክንያቱም 20 ሰው ካለ አንድ የጀማሪ ሰው 20 ሰው ቀጥሮ ላይሰራ ይችላል። ብዙ ጊዜ አንድ ሰው በራሱ ጥረት ምግብ ቤት ጀምሮ ምግብ እየሰራ
ሰራተኛ ረዳት ሁለት ሶስት እያደረገ እያሳደገ ነው የሚሄደው። ያንን ሁሉ እንዴት እሱ በኋላ ትሬት ሊደረግ ይችላል? አንድ ጊዜ ሀያ ሰው ግዴታ ሊቀጥር ነው ወይ?
የኮሚኒኬሽን ዲሬክተሩ አቶ ሰውነት አየለ በበኩላቸው አዲሱ አሰራር አነስተኛ የንግድ ተቋማትን አይመለከትም፣ የንግድ ስርዓቱን የሚያውክ ነገርም የለውም ብለዋል። በአዲስ አበባ ከ450,000 በላይ ግብር ከፋዮች መኖራቸውን የጠቀሱት አቶ ሰውነት፣ ሆኖም 44 ከመቶ የሚሆኑት ኃላፊነቱ የተወሰነ የግል ማህበራትና 64 ከመቶ የሚሆኑት የደረጃ ሃና ለከፍተኛ ግብር ከፋዮች የደሞዝ ግብር አይከፍሉም ብለዋል። ውሳኔው ይህን ለማስተካከል ያግዛል ሲሉም ተናግረዋል። አዲሱ የአሰራር ስርዓት አሰሪዎችን የሚያስገድድ አይደለም፣ የፈለጉትን ያህል ሰራተኛ በፈለጉት የደሞዝ መጠን መቅጠር ይችላሉ ያሉት ኃላፊው፣ የሰራተኛ ደሞዝ ግብር ሲከፍሉ ግን ይህን ተመን እንዲከተሉ ይገደዳሉ ሲሉ ተናግረዋል።
ለምሳሌ አንድ ሆቴል ላይ ምን ያህል ሰዎች ሊይዝ ይችላል የሚለውን መነሻ አድርገናል ማለት ነው። አንድ ሆቴል ከተባለ የተለያዩ አካላት ያሳትፋሉ እንጂ በአንድ ግለሰብ ሊሰራ ይችላል የሆቴል አገልግሎት። እነዚህ መነሻ አድርገን ከፍተኛ የሰው ኃይል ያላቸው ሆቴሎች አሉ። ስለዚህ እኛ አቬሬጅ ወስደን በተለይም መነሻ የሚሆን ዝቅተኛ የሆነውን የሰው ቁጥር ነው የለየ ነው።
አንድ 20 ሰራተኛ ያለው ሆቴል ዝቅተኛ 32 ሰው ባለው ሆቴል ሂሳብ ነው ግብር የሚከፍለው እንደማለት ነው። በዚህ አሰራር
በዛ ባስቀመጥነው እንትን መሰረት በዛ መሰረት ነው የሚሄደው ማለት ነው።
20 ሰው ቀጥሬ ያለው ለምንድን ነው የ32 ሰው ግብር የሚከፍለው ቢላችሁ ምንድን ነው ምላሻችሁ የሚሆነው?
እንደዛ ካለ ማቅረብ ይችላል ማስረጃዎቹን በዝርዝር። የደረጃ ሊቷና የደረጃ ለግብር ከፋዮች ሂሳብ መዝገብ የሚያዝ ግዴታ አለባቸው። ዘላቂው መፍትሄው ትክክለኛው መፍትሄ ሁሉም የደረጃ ሊቷና የደረጃ ለግብር ከፋይ ሂሳብ መዝገብ የሚያዝ ነው።
አቶ ሰውነት አየለ አክለውም ቀደም ሲል ከንግዱ ማህበረሰብ ጋር በተደረጉ ውይይቶች በጥናት ላይ በመመስረት እንዲህ አይነት ማስተካከያዎች እንደሚደረጉ ሲገለጽ ቆይተዋል ብለዋል። የህግ ባለሙያው አቶ የወግሰው በቀለ በበኩላቸው የአንድ ሆቴል የሰራተኛ አይነትና ብዛት የመተመን ስልጣን የገቢዎች ሳይሆን የቱሪዝም ቢሮዎች መሆኑን ገልጸው የተቀመጠው ተመን የንግድ ተቋማት ላልቀጠሩት ሰራተኛና ላልከፈሉት ደሞዝ ግብር እንዲከፍሉ የሚያስገድድ ስለሆነ ትክክል አይደለም ብለዋል። ቢሮው ግብር በሚሰውሩት ላይ ህጋዊ እርምጃዎችን ለመውሰድ የሚያስችሉ አሰራሮችን መከተል ይችል እንደነበረም ገልጸዋል።
የመጀመሪያው ተጠያቂነት አስተዳደራዊ ተጠያቂነት ነው። ሁለተኛው ተጠያቂነት የፍትሐብሔር ተጠያቂነት፣ ሶስተኛው ተጠያቂነት የወንጀል ተጠያቂነት። ታክስ ወራ ወንጀል ነው፣ በወንጀል ያስጠይቃል። ግብር ቢሮ በትክክልም ባደረግኩት ጥናት የግብር ስወራ አለ የሚል ከሆነ እነዚህ ተጠያቂነቶች በማስረጃ አስደግፎ ማስፈጸም ይችላልና የእርምት እርምጃ መውሰድ ይችላል እንጂ ሰፊ ስልጣን ወደሚሰጥና ምናልባትም እነሱ ያላዩቸው ኮንስኮንሶችን ወደሚያስከትል እርምጃ መሄድ አልነበረባቸው።
የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ዝቅተኛ የደሞዝ ወለል እንዲወጣ መንግስትን እየጠየቀ ይገኛል። በጉዳዩ ላይ የተቋሙ ኃላፊዎች ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውንም በቅርቡ መግለጻቸው ይታወሳል። የዓለም የሥራ ድርጅት በምህፃሩ ILO እንደዚሁ ቀደም ሲል ይህን ጥያቄ ለኢትዮጵያ መንግስት አቅርበዋል። በአንድ ወቅት ስለዚህ ጉዳይ በአሜሪካ ድምፅ የተጠየቀው የሥራና ክህሎት ሚኒስቴር በበኩሉ ጉዳዩ እየተጠና መሆኑን አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን እናመሰግናለን። ተከታዩ ሳምንታዊ የጤና መሰናዷችን ነው። ለዛሬው ለኑሮ በጤንነት ሳምንታዊ ፕሮግራም የተሰናዳ ዝግጅት እናቀርብላችኋለን። ኢሬክታይል ዲስፋንክሽን ወይም ስንፈተ ወሲብ በአይቮሪ ኮስት በርካታ ወንዶችን እያሳሰበ እየመጣና በችግሩ ምክንያትም ራሳቸውን ከማህበረሰቡ እንዲያገሉ በማድረግ ላይ ይገኛል። ለመገለሉና ለችግሩ መፍትሄ ፍለጋ በመደረግ ባለበት ወቅት ሐኪሞችና የስነ ልቦና ባለሙያዎች በጋራ በመሆን እርዳታ ለመስጠት እየጣሩ ነው። ያሲን ሲያው ከአቢጃን አይቮሪ ኮስት ያደረሰንን ዘገባ እንግድ ወልዴ ወደ አማርኛ መልሶታል።
ሙን መግለጽ ያልፈለገው የ23 ዓመቱ ጁኒየር በእርሱ አገላለጽ ወንድነቱን ካጣ 3 ዓመታት ተቆጥረዋል። ምክንያቱ ደግሞ ኢሬክታይል ዲስፈንክሽን ወይም ስንፈተ ወሲብ ነው። ችግሩ የፍቅር ህይወቱን አመሳቅሎ ጥልቅ ሐዘን ውስጥ ከቶታል። ጁኒየር ከጾታ አጋሩ ጋር ግንኙነት ለመፈጸም እንደተቸገረ ይናገራል። ሁኔታው ለእርሱ አሳፋሪ ጉዳይ እንደሆነበትም ይገልጻል። በአይቮሪ ኮስት የተደረጉ ጥናቶች ውስን ቢሆኑም በአፍሪካ በአጠቃላይ እንደታየው ግን ስንፈተ ወሲብ በበሽታዎች ካናኗር ዘይቤ ባህልና ማህበራዊ ጉዳዮች ጋር የተያያዘ ነው። አይቮሪ ኮስትን ጨምሮ በበርካታ አፍሪካ ሀገራት ጾታዊ ግንኙነትን የተመለከቱ የጤና ችግሮች በሚፈጥሩት ማህበራዊ መገለል ምክንያት ችግሩ በበቂ ሪፖርት አይደረግም። ይህም ለሐኪሞች ትልቅ አሳሳቢ ጉዳይ ሆኗል። የሬዲዮሎጂ ባለሙያ ዶክተር ፋድሊ ኩሊባሊ
A subject of great concern for doctors. Dr. Fadli Koulibaly.
የችግሩ ምንጭ ጭንቀትና መረበሽ ከሆነ የስነ ልቦና ሕክምና እንሰጣለን። የስኳር ህመም ከሆነ ያንን እናከማለን። እንደ ሬዲዮሎጂስት በወንድ ልጅ ብልት ውስጥ የደም ዝውውርን ሁኔታ ለማወቅ በአልትራሳውንድ የሚደረገውን ምርመራ ለማድረግ የሚመጡ ታካሚዎች መኖራቸውን ተመልክቻለሁ። ነገር ግን አብዛኞቹ ችግሩ ያለባቸው ሰዎች ስለዚህ ምርመራ ያውቁም። ምርመራው የስንፈተ ወሲብን ምክንያት ለመለየት አስፈላጊ ነው። ምርመራውን ለማድረግ ግን የችግሩ ተጠቂዎች ወደ ሆስፒታል መምጣትና ሐኪሞች እንዲመረምሯቸው ፈቃደኛ መሆን አለባቸው። ይህን ተገቢ ሕክምና ለማድረግ ብቸኛው መንገድ ሰዎች ሁኔታው የሚያስከትለውን የረጅም ጊዜ ችግር ሳይረዱ ጊዜያዊ መፍትሄ ወደሚያገኙባቸው ቦታዎች ይሄዳሉ።
ሪቬራ 2 ተብሎ በሚጠራው የአቢጃን መካከለኛው ክፍል በስንፈተ ወሲብ ለተጠቁ ወንዶች አገልግሎት የሚሰጥ ክሊኒክ ይገኛል። ዶክተር አካ ፊሊክስ በተፈጥሮ የሚገኙ ነገሮችን በመጠቀም ህክምና በመስጠት የሚታወቁና ችግሩን ለማከም ሁሉን አቀፍ ህክምናን የሚከተሉ ናቸው። እንደርሳቸው አገላለጽ ክብራቸው የተነካ ያሏቸው ወንዶች ለመርዳት ቀላል መፍትሄዎችን ይጠቀማሉ።
Look at the average person's diet.
በዚህ ዘመን ሰዎች የሚመገቡትን እንመልከት። በአብዛኛው የበሰለ ምግብ ነው። የበሰለ ምግብ አስፈላጊ የሆኑ አብዛኞቹ ንጥረ ነገሮች የሉትም። ይህ ለስንፈተ ሩካቤ አንዱ ምክንያት ነው። ለምሳሌ ሰለሪ የተሰኘውን አትክልት ከወሰድን አንድ ብርጭቆ የሰለሪ ጭማቂ ከአራት እስከ አምስት ቀናት በየቀኑ ከወሰድን ለጾታ ግንኙነት ዝግጁ የመሆናችን አቅም 60% ይሻሻላል።
አንዳንዶቹ ወንዶች ባልተለመዱ መንገዶች መፍትሄ ለማግኘት ይሞክራሉ። በተፈጥሮ ከሚገኙ ነገሮች መፍትሄ ይፈልጋሉ። እነዚህ የህክምና ዘዴዎች ተአምር በሚባል ሁኔታ መፍትሄ እንደሚሰጡ በማህበረሰቡ ዘንድ ይነገራል። ዩኒስ ኤሪቲ በአገሪቱ እጅግ የታወቀውን ባህላዊ መድኃኒት ከሚሸጡት አንዷ ናቸው። እንደ ጥርስ መፋቂያ አይነት የሆነውንና ጎሮ የተሰኘውን የሚታኘከውን እንጨት ይሸጣሉ። የህክምና ጽሑፎች እንደሚያመለክቱት ቱሬያ ሄትሮፋይላ የተሰኘው የአትክልት አይነት ስሩ ለዘመናት ለግብረ ሥጋ ግንኙነት ማነቃቂያነት ሲያገለግል ቆይቷል።
ጎሮ የጥርስ መፋቂያ መሰል እንጨት ከመሬት ውስጥ የሚገኝ ስር ነው። ሙሉ ለሙሉ ከተፈጥሮ የሚገኝ ነው። በየቀኑ እንጨቱን ታኝካለ፣ ስራውን ይጀምራል።
ሆኖም ግን እነዚህ ባህላዊ መድኃኒቶች አደጋም አላቸው። በርካታ ባህላዊ መድኃኒቶች መርዛማ በመሆናቸው የአይቮሪ ኮስት መንግስት አግዷቸዋል። በመንግስት የተወሰደው እርምጃ ቀድሞውንም የችግሩ ተጠቂ የሆኑትን ሰዎች ለተጨማሪ የጤና እክል እንዳይጋለጡ መከላከል ላይ ያተኮረ ነው።
ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። ያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ሊጠናቀቅ ጥቂት ቀናት በቀሩት ያለፈው የአውሮፓውያኑ 2024 ዓመት አፍሪካውያን መራጮች አፍሪካ ውስጥ በተካሄዱ ፕሬዝዳንታዊ የፓርላማ ወይም የአካባቢ ምርጫዎች የተጠመዱ ነበሩ። በአንዳንድ የአፍሪካ ሀገራት ረጅም ጊዜ ስልጣን ላይ የቆዩ ገዢ ፓርቲዎች ወንበራቸውን አስጠብቀው ሲቆዩ፣ ሌሎቹ ከባድ ሽንፈት ደርሶባቸዋል። በርካታ ምርጫዎችን የዘገበችው የአሜሪካ ድምጿ የናይሮቢ ቢሮ ኃላፊ ሜሪያማ ዲያሎ በዚህ ዓመት በአህጉሪቱ ዲሞክራሲ ምን ያክል በአግባቡ ተግባራዊ እንደተደረገ ተመልክታለች። ደረጀ ደስታ ያቀርበዋል።
በአፍሪካ ዘንድሮ ከተካሄዱ የምርጫ ውጤቶች የተወሰኑት እንደተጠበቁት የነበሩ ሲሆን ሌሎች ደግሞ አስገራሚ ነበሩ። ለምሳሌ በሴኔጋል ያልተጠበቀው ምርጫ ወደ ታሪካዊ ስኬት ተለውጧል። አሸናፊ ሆነው የተመረጡት የ44 ዓመቱ የተቃዋሚ መሪ ባሲሩ ዲዮማዬ ፋዬ በአፍሪካ በዕድሜ ትንሹ ፕሬዝደንት ሆነዋል። የእርሳቸው የምርጫ ድል የተገኘው ተሰናባቹ ፕሬዝደንት ያደረጉት ሙከራ ከከሸፈ በኋላ ነው። ማኪ ሳል የምርጫውን ሂደት ለሌላ ጊዜ ለማስተላለፍ አገሪቱ ውስጥ ያጭር ጊዜ የፖለቲካ ቀውስ ፈጥረዋል። ተንታኙ ቴዲ ካቤሩካ ከሴኔጋል ምርጫ ትምህርት ማግኘት ይቻላል ይላሉ።
It's really interesting and very educative scenario for people who are learning democracy.
ስለ ዲሞክራሲ ለሚማሩ ሰዎች በጣም አስደሳችና አስተማሪ ሁኔታ ነበር።
በጋና ከአስርተ ዓመታት በፊት ለአንድ የስልጣን ዘመን ብቻ ካገለገሉ በኋላ እንደ አውሮፓ አቆጣጠር በ2024 አስደናቂ በሆነ ሁኔታ የተመለሱት ጆን ማሃማ የሀገሪቱን ምክትል ፕሬዝደንትና የገዢውን ፓርቲ እጩ ማህሙዱ ባውሚያን አሸንፈዋል። ኳሚ አሳ አሳንቴን ጨምሮ ተንታኞች ለቪኦኤ እንደተናገሩት በጋና ብዙ መራጮች ድምጽ እየሰጡት ስለ ኢኮኖሚውና ስለ ቤተሰቦቻቸው የገንዘብ ሁኔታ ያሰቡ ነበር። ኳሚ አሳ አሳንቴ ከጋና ዩኒቨርሲቲ
because it's a bread and butter issue. Anytime we've seen time and again that anytime you will have what a very difficult economy.
ምክንያቱም የኑሮና የእንጀራ ጉዳይ ነው። በማንኛውም ጊዜ በጣም አስቸጋሪ ኢኮኖሚ ሲኖር በተለይ ስልጣን ላይ ለሚገኝ መንግስት የምርጫ ዘመቻ ማድረግ በጣም ከባድ እንደሚሆን ደጋግመን አይተናል።
ማሃማ ጋና እንደ አውሮፓ አቆጣጠር በ2022 መክፈል እንደማትችል ይፋ ያደረገችው ከ30 ቢሊዮን ዶላር የውጭ ዕዳ ተከትሎ ቀስ በቀስ ያገገመ ያለውን ኢኮኖሚ ለማሻሻል ቃል ገብተዋል። ለበርካታ አመታት ባንድ የገዢ ፓርቲ አገዛዝ ስር የነበረችው ቦትስዋና ከ60 አመታት በኋላ ለመጀመሪያ ጊዜ የተቃዋሚ ፓርቲ መሪን በመምረጥ አዲስ ምዕራፍ አስመዝግባለች። ከቦትስዋና በተለየ መልኩ በሞዛምቢክ ለ50 አመታት ያህል በስልጣን ላይ የቆየው ፍሬሊሞ ፓርቲ አሁንም እንደገና አሸንፏል። ውጤቶቹ ሁለተኛ ላይ በወጡት ተቃዋሚ መሪ ቬንሲዮ ሞንድላን ወዲያውኑ ውድቅ የተደረጉ ሲሆን በደቡባዊ አፍሪካ የተዋ ሀገር ሁከትና ብጥብጥን ቀስቅሷል። የአሜሪካ ዩኒቨርሲቲ ኳኩ ኑአማ የፍሬሊሞ ዳንኤል ቻፓ ከተቃዋሚዎች ጋር በመደራደር ሞዛምቢክ ውስጥ የተራዘመ ግጭትን ማስወገድ እንደሚችሉ ተስፋ ያደርጋሉ።
When you win, you have a responsibility to unite a country. And so hopefully he's able to do that. We don't need another African country.
ስታሸንፍ አገሪቷን አንድ የማድረግ ኃላፊነት አለበት። እሳቸው ያንን ማድረግ እንደሚችሉ ተስፋ እናደርጋለን። ሌላ አፍሪካዊ ሀገር ሲወድም ማየት አንፈልግም።
በተመሳሳይ የናሚቢያው ገዢ ፓርቲ ስዋፖ ከብዙ 10 አመታት አስተዳደር በኋላ ስልጣኑን እንደያዘ ቢቆይም የመጀመሪያዋ ሴት ፕሬዝዳንት የሆኑትን ኔቱምቦ ናንዲ ንዳይትዋን በመምረጥ ታሪክ ሰርቷል። ዋና ተፎካካሪያቸው ግን በመርጫው ቀን በርካታ የቴክኒክ ችግሮችና የመርጫው ረቀቶች እጥረት ከተመዘገበ በኋላ ምርጫው በጣም ብዙ ስህተት የተሞላበት ነው ብለዋል። በሩዋንዳ የረጅም ጊዜ መሪ ፖል ካጋሜ 100% ያህል የሚሆነውን ድምጽ አሸንፈዋል። አንዳንድ ተንታኞች በጥርጣሬ የተሞላ የሙሉ ለሙሉ ድል ነው ይሉታል። በኬንያ የስትራትሞር ዩኒቨርሲቲ መምህር ኤድጋር ጌቷ
If you have a vote where 98% of the population vote for
98% የሚሆነው ህዝብ አንድን እጩ የሚመርጥ ከሆነ ያ ቀይ ምልክት ነው።
የካጋሜ ተቺዎች ስልጣን ላይ ከልክ በላይ መቆየታቸውን ሲናገሩ ሌሎች ግን ለሀገሪቱ ብዙ ሰርተዋል ይላሉ። ቴዲ ካቤሩካ የኢኮኖሚ ተንታኝ
The achievement is tangible. You can see it.
ስኬቱ የሚጨበጥ ነው። ማየት ይችላል።
በደቡብ አፍሪካ ለ30 አመታት በስልጣን ላይ የነበረው የአፍሪካ ብሔራዊ ኮንግረስ በመርጫው አብላጫ ድምጽ ባለማግኘቱ ለመጀመሪያ ጊዜ ጥምር መንግስት ለመመስረት ተገደዋል።
አሁን ሰዓቱ የሳምንታዊ የስፖርት መሰናዶ የሚቀርብበት ነው። ሀብታሙ ስዩም።
የኢትዮጵያ አትሌቲክስ ፌዴሬሽን ለቀጣይ 4 አመታት የሚያገለግሉትን አመራሮች በሳምንቱ መገባደጃ መርጧል። በዚህ መሰረት ኮማንደር አትሌት ስለሺ ዘህን የፌዴሬሽኑ ፕሬዚደንት ሆኖ ቃለ መሐላ መፈጸሙ ተሰምቷል። ከዚህ በተጨማሪ አትሌት መሰረት ደፋር፣ ወይዘሮ ሳራ ሐሰን፣ ወይዘሮ አበባ ዮሴፍ፣ ዶክተር ኤፍራህ መሐመድ፣ አቶ አድማሱ ሳጂ፣ አቶ ቢኒያም ሩዝ፣ ኢንጂነር ጌቱ ገረመውና ዶክተር ተዛዙ ሞሴ የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባላት ሆነው መመረጣቸውም ተሰምቷል። አዲሱ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ኮማንደር አትሌት ስለሺ ዘህንን ባልደረባችን ኤቢሳ ነገሰ በስልክ አነጋግሮታል። በመመረጡ የተሰማውን ስሜት ከሚያጋራበት ቆይተው ይጀምራል።
እሺ አመሰግናለሁ። ውድድሩ ያው በጣም ደስ የሚል ከውድድሩ በፊትም በጣም ብዙ የመረጡኝ ቅስቀሳ የተካሄደበት ስለነበር ብዙ ሚዲያዎችም ትኩረት ሰጥተው ህዝብም ጆሮ ሰጥቶት የነበረ ውድድር ስለሆነ በጣም የተጠበቀ አስጨናቂም ውድድር ነበር። በዛም ደረጃ ደግሞ ወደ አትሌቲክሳችን ሊመሩ የሚመጡ ሰዎች በዚህ ደረጃ ራሳቸውን ማንነታቸው ታውቆ በፊት ያው ዝም ብሎ ነበር የሚመጣውና የተለያዩ ነገሮች ተደርገው ስለመጡ አትሌቲክሳችን በዚህ ደረጃ ማማደጉ በጣም ደስ ብሎኛል። ይሄ መከተል አለበት ብዬ አስባለሁ። እንዳጠቃላይ ግን ውድድሩ በጣም ጠንካራ ግን ደግሞ ምርጫው በጣም ፈታዊ የሆነ ጥሩ ውድድር አድርገን ያው ጨርሰናል ማለት ነው።
እንግዲህ እንደምታውቀው ለሚመጣው 4 አመት አንተ የ
ፌዴሬሽኑ ፕሬዝዳንት ሆነ ነው የምትቀጥለው? ምንድነው መጀመሪያ አንኳር አንኳር ያሉ ነገሮችን ምን ለማስተካከልና ምን ላይ ነው ትኩረት ልታደርግ
የፈለገው? የተከበራችሁ አድማጮችና ተመልካቾቻችን ቃለ መጠይቁን ሙሉን በድረገጻችንና ማህበራዊ ሚዲያ ተሰራችን ላይ ታገኙታላችሁ። ለምሽቱ ያዝናቸው ዘገባዎች ይህን ይመስሉ ነበር። ካቀናባሪ ንጉስ ታምሬ ጋር ሳስተናግዳችሁ የነበርኩት ስመኝሽ ቆየነኝ። ሰላም ደህና ደሩ። Thank you.